በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን ለ2009 ዓመተ ምህረት ለጌታችን ለመድኃኒታችን ለአምላካችን ለኢየሱስ ክርስቶስ ብርሃነ ልደቱ ብርሃነ ጥምቀቱ በሰላም አደረሳችሁ። ሰላምታዬ በመላው ዓለም ሁሉ ላላችሁ ወገኖች ይድረስ። እግዚአብሔር አምላካችን ለዚህ ያደረሰን ለሚቀጥለው ዓመት ደግሞ በሰላም እንዲያደርሰን ቅዱስ ፈቃድ ይሁንልን። ዛሬ ባጭሩ የምነግራችሁ የጌታን ጥምቀት በተመለከተ አንድ የተወሰኑ ነጥቦች ይሆናሉ። አንደኛ፣ ጌታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ሄዶ በዮሐንስ እጅ ለምን ተጠመቀ የሚለውን ወሳኝ ነጥብ ነው። በመጀመሪያ ጌታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና አገሩ ገሊላ ናዝሬት ነው። ከገሊላ ናዝሬት ተነስቶ ወደ ዮርዳኖስ ሄዶ በዮሐንስ እጅ የመጠመቁ ምስጢር ምንድን ነው ስንል፣ ዛሬም እነሆ ነገስታትም ቢሆኑ ባለጸጋም ቢሆን ሌላም ቢሆን እነሆ ወደ ቤተ ክርስቲያን ሄዶ መጠመቅ እንዳለበት ሲያሳይ ትሕትናን ይፈጽም ዘንድ ነው። ጌታችን አምላካችን ኢየሱስ ክርስቶስ ሰው ሆኖ በከብቶች በረት ተወለደ። ይሄ ትልቁ ትሕትናው ነው። በዮሐንስም እጅ ሲጠመቅ ዮሐንስ ምን ብሎት ነበረ? እኔ በአንተ ልጠመቅ ያስፈልገኛል እንጂ አንተ እንዴት እኔን ታጠምቀኛለህ ብሎት ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ትሕትናን ሁሉ ልንፈጽም ይገባናል አለው። በዮሐንስ እጅ መጠመቁም ትሕትናውን የሚገልጽ ሲሆን፣ አንድም ሥልጣነ ክህነት ደግሞ ለካህናት ተሰጥታለችና ካህናት ዛሬ በቤተ መቅደስና በመጠመቂያ ስፍራ ብዙዎችን ያጠምቁ ዘንድ እግዚአብሔር ሥልጣንን ስለሰጣቸው ነው። በዮርዳኖስ ለምን ተጠመቀ? ሁለተኛው ነጥብ፣ ለምንድን ነው በዮርዳኖስ ወንዝ የተጠመቀው? ብዙ ወንዝ ሞልቷል፣ ታላላቅ ወንዞች አሉ። ዮርዳኖስ ለምን ተመረጠ? አንደኛ፣ ዮርዳኖስ ትንቢት አለ። በመዝሙር 13 ቅዱስ ዳዊት ዮርዳኖስ ወደ ኋላው ሸሸ፣ አንቺ ባህር ምን ሆነሽ ወደ ኋላ ሸሸሽ ይልና መልስ ሲሰጥ ግን ምን ይላል ደግሞ? ከያዕቆብ አምላክ ፊት ዮርዳኖስ ሸሸች ይላል። ስለዚህ ዮርዳኖስ እንደሚጠመቅ ትንቢት አለ። ሌላው በመጽሐፈ ኢያሱም እንደምንመለከተው ምዕራፍ 3 ካህናቱ ታቦቱን ተሸክመው ወደ ዮርዳኖስ ሲገቡ ዮርዳኖስ ቆሞ ነበርና። ሌላው ደግሞ በዮርዳኖስ በብሉይ ዘመን እየተጠመቁ ይድኑ ነበረ። ምሳሌ አድርጎ ያቀረበልን አንዱ ኢዮብ ነው። ሁለተኛው በመጽሐፈ ነገሥት ካልዕ የተጻፈው የንዕማን ታሪክ ነው። የደማስቆ ኢታማጆር ሹም እነሆ ንዕማን ወደ ዮርዳኖስ ሄዶ በነቢይ ኤልሳ መሪነት ተጠምቆ ድኗል። ኢዮብም ተጠምቆ ድኗል። ዛሬም እኛ ከነፍስ ኃጢአትና ደዌ የምንድንባትን ጥምቀት በዮርዳኖስ ወንዝ አረገልን። ሌላ ታላቅ ምስጢር፣ ዲያብሎስ አዳምና ሔዋንን ባሪያ አድርጎ አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ብሎ በእምነ ሩካም አድርጎ ጽፎ አስፈርሞ አንዱን በዮርዳኖስ ቀብሮት ነበር፣ አንዱን በሲኦል ቀብሮት ነበር። ስለዚህ ጌታ በዮርዳኖስ የተጠመቀበት ትልቁ ምስጢር አንዱ ምንድን ነው? በዮርዳኖስ ሲገባ በሰውነቱ በትስብእቱ ተረግጦ ረግጦ በመለኮቱ ደግሞ አቅልጦ ያንን የዕዳ ደብዳቤ አስወገደው። ሌላው በቀራኒዮ በተሰቀለ ጊዜ ደግሞ በሲኦል የተቀበረውን ደመሰሰው። አባ ኤፍሬም ወሰጠጠ መጽሐፍ ዕዳሆሙ ለአዳም ወለሔዋን ይላል። በሌላ ስፍራ ደግሞ ብርሃን ዓለም ቅዱስ ጳውሎስ ቆላሲስ 2:14 ላይ የሚቃወመንን የዕዳ ደብዳቤ ሰረዘው ይላል። ስለዚህ ክብር የክብር ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ የተጠመቀበት አጭሩ አንዱ ዋናው ነገር ይህንን በተመለከተ ነው። ስለዚህ ጌታችን ኢየሱስ በዮርዳኖስ የተጠመቀበትን ምስጢር እንዲህ ስናይ፣ ሌላው ግን በውሃ ለምን ተጠመቀ? በውሃ ለምንድን ነው በውሃ ሊጠመቅ የቻለው? በውሃ ምንድን ነው? በዘይት ሊጠመቅ ይችላል፣ በማር ሊጠመቅ ይችላል፣ በሌላም ነገር መጠመቅ ይቻላል። ውሃ ግን ለምን ተመረጠ ስንል፣ በመጀመሪያ ነቢይ ሕዝቅኤል ቅዱሱን ውሃ ረጭባቸዋለሁ፣ ድንጋይ የሆነው ልብ ከውስጣቸው አወጣለሁ፣ የለሰለሰው ልብ እሰጣለሁ ብሏል እና ውሃ እነሆ የሚያነጻ ነው። ሌላ ውሃ ለሁሉ ይገኛል፣ ለሀብታሙም ይገኛል፣ ለድሃውም ይገኛል፣ ለሁሉም የሚገኝ ስለሆነ በውሃ ነው። ሌላው ከአራቱ ባህሪያት አንዱ እግዚአብሔር ሰውን ሲፈጥረው አራቱ ባህሪያት የእሱም መገለጫ ናቸው። ውሃ መንጽህነቱን የሚያሳይ ነው። ስለዚህ እግዚአብሔር ለሁሉም በሚገኝ መልክ ለሁሉም ልጅነትን ሊሰጥ በውሃ ተጠመቀ። ሌላው የታችን መራታችን ኢየሱስ ክርስቶስ በ30 አመቱ ተጠመቀ። ለምን በ30 አመቱ ተጠመቀ? አዳምን ሲፈጥረው የ30 አመት ልጅ ነበር። የ30 አመት ጎልማሳ አርጎ ፈጥሮት አዳም በ30 አመቱ የተሰጠችው ልጅነት አሶሰዳት በዲያብሎስ። የብርሃን ልብሳቸው ተገፈፈ፣ ከገነት ወጡ፣ ተባረሩ። አዳም ወደቀ፣ ሔዋንም ወደቀች። ስለዚህ ጌታ ክብሬ ክብሪ ግባውና በ30 አመቱ በዮርዳኖስ የተጠመቀበት ምክንያት የአዳምን ልጅነት ሊመልስ ለሁላችንም ልጅነትን ሊሰጥ ነው። ወንጌሉ እንደተናገረ አራቱም ወንጌላውያን በዚህ ተባብረው ጽፈዋል። ማቴዎስ በሶስተኛው ምዕራፍ፣ ሉቃስ በሶስተኛው ምዕራፍ፣ ማርቆስ በአንደኛው ምዕራፍ፣ ቅዱስ ዮሐንስ በአንደኛው ምዕራፍ ላይ ስለ ጌታ ጥምቀት የጻፉትን ተመልከቱ። ያ በዮርዳኖስ የገባው አምላክ ነው። በዮርዳኖስ የተጠመቀው ሰማይና ምድርን የፈጠረ ኢየሱስ ክርስቶስ የአብ ልጅ የድንግል ልጅ ዘላለማዊ አምላክ ነው። በመጠመቁም የሥላሴ ምስጢር ተገለጠ። ወልድ በውሃ ውስጥ፣ መንፈስ ቅዱስ በርግብ አምሳል ክንፉን አሰይፎ ይላል። አብ ደግሞ በደመና ዝንቱ ውእቱ ወልድየ ዘአፈቅር፣ የምወደው የምወልደው ለተዋህዶ የመረጥኩት ልጄ ይሄ ነው ብሎ ምስክርነትን ሰጠ። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ብቻ ጌታ ኢየሱስ ክርስቶስ አምላካችን ከአገሩ ገሊላ ተነስቶ ወደ ዮርዳኖስ የሄደበት ምስጢር ዛሬም ታቦታቱ ጥር 10 ቀን ይወጡና ጥር 11 ቀን ተመልሰው ይገባሉ። ይሄ ምስጢር በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ብቻ ያለ ምስጢር ነው። በሰፊው ሌላ ጊዜ በሌላ ጊዜ እንማራለን። እንኳን ለብርሃነ ጥምቀቱ አደረሳችሁ። ባላችሁበት ሁሉ እግዚአብሔር የልባችሁን ሐሳብ ይፈጽምላችሁ። እዚህ ላይ አንድ አስተውላችሁ የምትሄዱት አንድ ነጥብ ልጨምርላችሁ። ጌታ ከተጠመቀ በኋላ ቀጥታ ወደ ቆሮንቶስ ገዳም ነው ሄደው 40 ቀንና 40 ሌሊት ጾመ። 40 ቀንና 40 ሌሊት ከጾመ በኋላ ጾሙ እሁድ ይፈጸምና በሶስተኛው ቀን በቃና ዘገሊላ ሰርግ ነበር የሚለው ዮሐንስ ወንጌል ምዕራፍ 2 ቁጥር 1 ላይ በሶስተኛው ቀን በቃና ዘገሊላ ሰርግ ነበር የሚለው ከጾሙ ከ40 ቀንና ከ40 ሌሊት በኋላ ከተመለሰ በኋላ ነው። በዛም የእመቤታችን ምልጃ ታየ። በዛም ደቀ መዛሙርቱ የመጀመሪያው ምልክት አዩ። በዛም ኢየሱስ ክርስቶስ አምላክነቱን ገለጠ። ቤታችሁ ሙሉ ይሁን፣ የመረረው ይጣፍጥላችሁ። ድንግል ማርያም ከእናንተ ጋር ትሁን። ኃያሉ አምላክ እግዚአብሔር በረድኤቱ ከእኛ ጋር ይሁን። የመጥምቀ መለኮት ዮሐንስ የሊቀ መላእክት የቅዱስ ሚካኤል ጥበቃና በረከታቸው ከእናንተ ጋር ይሁን። እንደሰማችሁ ቃሉን የልባችሁን ሐሳብ ይስማ። እግዚአብሔር ይባርካችሁ ፊቱንም ያብራላችሁ። የተባረከ በዓል ለሁላችሁም ይሁን። አሜን።